አድማጮቻችን ክፍል ሁለት ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 14 አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ያደራ ጣራለን ካፋየ ባራቱ ማዘናት በቀኝም በግራ ያያት ቅርማቱን ጠብቆ አደራ ህዝቡ ተጠቃቅሶ በአንድነት ጎራ ግሩምቦ ተናንቆ ሲዋደቅ ስላዩት ከወያኔ ጋራ ትግሉን ጠልፎ መጣለ የለመደባቸው ብቅ ማለት ጀመሩ ከተደበቁበት ከአይጽ ጉድጓዳቸው ከላይታች በመዝለል ጥርሻት የምትቀሩ ቅጥረኞች በሙሉ እራ ያደግዙ ተው ተመከሩ ባገር ክደት ወልጀን ለባዕድ አድራችሁ በጣ ፋንታችን ያለ ውክልና ጣልቃ እየገባችሁ ጠማማጀታዎች የሰር ነቀሩን ትግል አልፋችሁ ለመጣለ ጋሬጣ ሆናችሁ እኮ ጎበዝ አረቶሽ በላቸው ባጭሩ ታጣችሁ ከገቡበት ሁሉ ያራወጣችሁ እነኚህ ምንደኞች ከርሳደር ቀጣኞች የምራቡን ገኛ የሻቢያን ቅምጦች ምላጩን ሳይስቡ በውሸት ናዳቸው ሺህ ጠላት ገዳዮች በህልም ቅቤ አንጓች ያቆማ ቆራጮች እንደዚሁም ደግሞ የሞሳድ ነጭለባሽ መንታይባ ምላሱ ተወን ባክህ ቀንህን እየቆጠርክ ትዛዝ ተቀብለህ ኢትዮጵያን ማጣቱ እስቲ አሁንስ ይብቃ ንስሐ ግባና ለከፍ ማላቱ ተውበሩት ያንን ሰው እድሜ የማይገራው ይህን ድንቅ ሽበት ሀገር ጠላት ጋራ ፍጥጥሙ ደርቶ ጽዋውን የሚያጋጭ ተሻገተ ሳቢው መራ ወይስ ዱላ ብሎ ሚምረጨረጭ አይ ቶሎ ጥጋት ይዙት በእናት ሀገራችን የነጭ መርዙን ሳይረጭ እረ ተወላቸው ያደራ ቀረልን ቃሉ ማይታጠፍ ክደቱ መራራ በጴጥሮስ ቢታጠፍ ለጮንጫ ቦናቆ ከግንቦት ቢለጠፍ ያያ ባሎቹ ከተማሰባቸው የስር ነቀሩ ትግል እንዳይሰብን ለመጨት ትርፉ ድካም እንጂ እንዲህ በቀላሉ በዋዛ አንላቀቅ ምለን ተገስንተን ቃል ኪዳን ገብተናል የጣን ለመውደቅ ለሀገር አድን ትግሉ በአንተ ሰባስቦ ከጠላቱ ጋራ ጉሩምቦ ተናንቆ ስጋውን በሳንጃ የሚዘነጠለው አጥንቱን በቀለህ በጠራራ ፀሐይ ተነድሎ ሚወድቆ የበግ ጠቦት ሆኖ ልክ እንደ ጎርፋ ደሙን የሚያፈሰው እስር ቤት ታጉሮ በነጋ በጠባ ቁም ስቅሉን የሚያየው እንዳቅርማት ወጥ ይወጡ ሰጥቶ በክብር የሚያልፈው ለወገን ብሎ እንጂ ለሀገር ልውና ቅጥመኛ ለማንገስ ለባዳኑ ጥቅም ከቶመች ሆነና እኮልን ገራችሁ ያደራ ቃላለን ቃሉ ማይታጠፍ እንዲህ በቀላሉ ከቶም አንላቀቅ ለሀገር ልውና ኩሩም ቦታናን እየጣሉ የሚልቅ ከእንግዲህ ይወቁት የማይታጠፍ ቃል ለሀገር ልውና ግንባር ላለማጠፍ ቃል ኪዳን ገብተዋል በታጋ የደም ግብር ቅጥረኛው ተቀብሮ አገር ይከበራል አንጃ ባዳ በታኝ ተገንጣይ ከሳደር በታሪክ ይጠፋል ልክ እንደ ማሽላ በነገር ጋር ሰዓት በእቶኑ ይሾቃል በህዝብ ኃያልነት ያለ ማወላወል እንደ ሰም ይቀጣል ጉሩምቦን ታንቆ ባደራ ቃል አንጋጭ ተሳዶ ይወጣል ከማይታለፍ ቃሉ የኢትዮጵያ ትንሣኤ አዎ ይረጋገጣል። ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ አስራራት ምዕራፍ 12 የማይቀረው ስለኢያባ ህይወቱ እስካሁን ያለው እንደሚበቃና ኢያባነቱ ስለተጠነቀቀበት ክስተትና ስለውጤቱ እንዲነግረኝ ተስማማን። በዚህ መሰረት ማለቂያ ያለው የማይመስለውን ታሪክ አጫወተኝ። ቀኑ 1970 ዓመተ ምህረት መስከረም 6 ነው። እንደተለመደው በጧት ነው የወጣሁት። ባልተለመደ ሁኔታ የነበረኝ ሁለት ቀጠሮ ብቻ ነበር። አንዱ ጧት፣ ሌላኛው ከሰዓት። የጧቱ ቀጠሮ ጋንዲ ሆስፒታል አካባቢ በፓርቲው መዋቅር በኩል ሲሆን፣ ከሰዓቱ ደግሞ በወጣት ክንፉት ከምሰራባቸው ኮሚቴ ነበር። ጠዋት ላይ ያገኘሁት ልጅ ጸሐፊያችን ነበር። ስቴዲየም ስር ስታዲየም ሚኒ የምትባል አንድ ካፌ ውስጥ ነው የቆየነው። ስንለያይ 2-3 የሚሆኑ የድርጅቱ ጋዜጦች፣ 3 አባላት የሚገናኙበት ኮዶችና ይዘቱን የረሳሁት የፓርቲው ፋይሎች ተቀብየው ነበር። ከሶስቱ ኮዶች ሁለቱ በመንግስት የሚፈለጉ ከሌላ አባል ጋር የሚገናኙ ልጆች የተዘጋጀ ሲሆን፣ ሶስተኛው አሁን ለዘነጋሁት የድርጅቱ ስራ እኔ እንዳገኘው ለተፈለገ ልጅ የተዘጋጀ ነበር። ከጸሐፌ ጋር ከተለያየን በኋላ የከሰዓት ቀጠሮ እስኪደርስ ድረስ ሰፊ ጊዜ ነበረኝ። ስለዚህ የያዝኳቸውን ወረቀቶች ለማስቀመጥና ምሳ ለመብላት ወደ ቤቴ መንገድ ጀመርኩ። ከስታዲየም ወደ ኦሊምፒያ የተጓዝኩት በእግሬ ነው። ጠዋት ከቤት የወጣሁት በግሪክ ክለብ በሚያወጣው የውስጥ መንገድ ስለነበር፣ ለመመለስ ያሰብኩት በዋናው የሰፈሬ መግቢያ ነበር። ኦሊምፒያ መታጠፊያ ላይ የአውቶቡስ ማቆሚያ ነበር። አጠገቡ ደግሞ እስከ ቅርብ ጊዜ ድረስ የነበረ አንድ ቪላ ቤት ነበር። የቤቱ አጥር ባጭር ግንብ የታጠረ ስለነበር ብዙ ሰዎች ግንቡ ላይ አረፍ ብለው ወጭ ወራጁን የሚያዩበት ነው። ያን ዕለት ሁለት የሰፈሬ ልጆች፣ አንዱ የወጣት ክንፍ አባል ኤልያስና አንድ ሌላ ልጅ ቁጭ ብለው አገኘዋቸው። ሰላም ብያቸው አጠገባቸው አረፋልኩ። ጊዜ ስለነበረኝ የባጤ ቆጡ ስናወራ ቆየን። የምሳ ሰዓት አካባቢ ስለነበር ወደ ቤታችን ለመሄድ እኔ መሃል ሆኜ የሰፈራችንን የውስጥ መንገድ ያዝን። በግምት 150 ሜትር ላይ አንድ የቤት መኪና ከፊት ለፊታችን መጣ፣ አጠገባችን ቆመች። በቅጽበት ሽጉጥ የያዙ ሁለት ሰዎች ከመኪናው ላይ ወረዱ። አንዱ ወደ እኔ በመጠጋት ሽጉጡን ደረቴ ላይ አነጣጥሮ ሲቆም፣ ሁለተኛው በሽጉጥ ሽፋን በመስጠት የመኪናዋን የኋላ በር ከፈተ። ከዚያም እኔን ነጥለው እንድገባ አስገደዱኝ። ይህ ሁሉ የሆነው በጥቂት ሰኮንድ ውስጥ ነው። ሰዎቹ በጣም የሰለጠኑና የሚያጠምቱትን ሰው በቅጽበት አፍነው በመውሰድ የተካኑ ነበሩ። በጥቂት ሰከንዶች ውስጥ መኪናዋ ተንቀሳቅሳ በረረች። እስካሁን ድረስ ህልም ይመስለኛል። ያንን ክስተትና እንደ ህልም የነበረውንም የአፈና ትርኢት መፈጸሙን የተረዳሁት መኪናዋ በብርሃን ፍጥረት ተጉዛ ከደቂቃ በፊት ተቀምጠንበት የነበረው ዋናው የቦሌ መንገድ ላይ ስትደርስ ነበር። እዚያ ስንደርስ አእምሮዬ በትክክል ማሰብ ጀመረ። አጠገቤ የነበረው የደህንነት ሰው እጄን ወደፊት አድርጎ በካቴና አሰረኝ። አፋኞቼ ሶስት መሆናቸውን አየሁ። ምዕራፉ እንደተዘጋ ገባኝ። ከሸሚዜ ስር ሆዴ ላይ የታጨቀው የድርጅቱ ፋይሎችና ጋዜጦች፣ ሸሚዝ ኪሴ ውስጥ ያሉት ሶስት ኮዶች እየተከታተሉ በአእምሮዬ መጡ። መኪናዋ ወደ መስቀል አደባባይ በከፍተኛ ፍጥነት በረረች። ሶስቱም የደህንነት ሰዎች ጸጥ ብለዋል። ፍላሚንጎ ከመድረሳችን በፊት በእኔ በኩል የነበረውን የመኪናውን በር ገልመጥ ብዬ አየሁት። የበሩ እጀታ የት ጋር እንደነበር ለየው። በሩ ስላልተቆለፈ እንደ ንፋስ ተስፈንጥሬ መውደቅ እንደምችል ሙሉ እምነት ነበረኝ። ይህን ለማድረግ ደግሞ ተደራቢ መኪና ሲመጣ ትክክለኛው ቅጽበት እንደሆነ አሰብኩ። ለዚያ ደግሞ ቅንጣትም ያልፍራትም ሆነ ማመንታት አልነበረኝም። ያ የድፍረት ሐሳብ የመነጨው የተለየው ጀግና ወኛ አይደለም፣ የወደፊቱን በመፍራት እንጂ። አሁን ካልሞት ብዙ ሳልቆይ ሞታለሁ። አሟሟቴ ደግሞ አስከፊ እንደሚሆን ጥርጥር የለውም። ተገርፌ ተሰቃይቼ እንደ ውሻ ሬሳ የትም በመጣል ይሆናል። ስቃዩን ካልቻልኩትም ከመሞቴ በፊት እኛ ልጆች ላይ ለመጠቆም እገደድ ይሆናል። ያ ደግሞ ከሞትም በላይ አስከፊው ሞት ነው። ቀደም ብለው በደርግ እጅ የወደቁት ልጆች ብዙ ናቸው። ለምሳሌ አባይነህ፣ አቤና አይናለም ተገርፈዋል፣ ተሰቃይተዋል። ያም ሆኖ መጠቆም ሲችሉ እኔን ጨምሮ ማንም ላይ አልጠቆሙም። ታዲያ እኔስ ማን ነኝ? ያ ወቅት ድርጅታችን ብዙ ጉዳት ቢደርስበትም ጠንካራ ነበር፣ መዋቅራችንም እንዳለ ነው። ስለዚህ ራስን ማጥፋት ለኢህአፓ ልጆች አዲስ አልነበረም። እናም በዚያች ሰዓት ሞቴን ማቀዴ ሊገርም አይገባም። ቀንና ሌሊት ያለ እረፍት የታገልኩለትን ድርጅትና ያመንኩበት ዓላማ ለአንዴና ለመጨረሻ ጊዜ ልለየው ግድ ሆነ። በዚያች ሰዓት በወቅቱ ጠላቶቼ እጅ ወድቄያለሁ። ውድቀቴ ግን በክብር እንዲሆን ግድ ነበር። ግድ የሚያደርገው ደግሞ እምነቴ ነበር። በወደቁት ጓዶች ፋና እንል እንደነበረው ውሳኔን በተግባር ለመተርጎም የመጨረሻው ሰከንድ ላይ እንደደረስኩ መኪናዋ መስቀል አደባባይ ደረሰች። ፍጥነቷን በመቀነስም እንደመቆም አለች። ሹፌሩ በግራና ቀኝ ለሚመጡት መኪናዎች ቅድሚያ ሰጥቶ አቅጣጫውን ወደ 4 ኪሎ በማድረግ ማሽከርከር ቀጠለ። ሆኖም እስጢፋኖስ ቤተክርስቲያን ፊት ለፊት ሲደርስ የመኪናዋ ፍጥነት በጣም ቀነሰ። በራሳቸው ሐሳብ ተውጠው ቃል ሳይተነፍሱ የነበሩት 3ቱ ደህንነቶችም ጨዋታ ጀመሩ። ዋናው ተዋናይ ጋቢና የተቀመጠው ሰው ነበር። አንዴ ሹፌሩን፣ ሌላ ጊዜ ደግሞ በግማሽ ወደ ኋላ በመዞር አጠገቤ የተቀመጠውን ሌላውን የደህንነት አባል እየተመለከተው ወሬውን መጠረቅ ጀመረ። ሙሉ በሙሉ እኔን ረሱኝ። የተያዝኩበት ቦታ እስከ መስቀል አደባባይ በአደገኛ ፍጥነት የበረሩት ከአካባቢው ለመራቅ ይመስለኛል። ተልኳቸውን ከፈጸሙበት አካባቢ በፍጥነት መራቅ የሙያቸው ስነ ምግባር ይሆናል። ያም ቢሆን የተቆራረፉ ይመስል ለምን ፈጣሉ? እስጢፋኖስ ቤተክርስቲያን ሲደርሱ ነው ማውራት የጀመሩት። ቀደም ብለው ስጋት ላይ እንደነበሩ ማንም ሰው መረዳት ይችላል። ምድረ ቦቅቧቃ ከዚህ በኋላ ከመኪናው ላይ ለመውደቅ 100% ሊሳካልኝ እንደሚችል ባረጋገጥም የመኪናዋ የዝግታ ጉዞ ራሴን ለጉዳት አሳልፎ ከመስጠት ውጭ ሕይወቴን ሊያጠፋ እንደማይችል አወቅ። መኪናው ከአሁን ፍጥነቱን ይጨምራል ብዬ ስጠብቅ በቀስታ በመጓዝ ዳገቱን ጨረስ። ትረፊ ያላት ነፍስ ሆነችና ያለ ማመንታት ልወስድ የነበረው ራስ የማጥፋት እቅድ ከሸፈ። ሆኖም ወደ 4 ኪሎ መጓዝ ስንጀምር ሞቴ በእነሱ እጅ እንደሆነ ገባኝ። ትንሣኤን የማውቀው ሰው አልመስላለኝ። እውነት ግን ከዚያ በኋላ መኪናዋ ፍጥነቷን ብትጨምር ኖሮ ትወረወር ነበር? ታዲያስ ትቀልዳለህ? የያዝኳቸው ወረቀቶች እኮ ለሞት የሚያበቁኝ የመጨረሻ ቀይ ካርዶች ነበሩ። ከዚያም በላይ እንዴት አድርገው ሊቀጠቅጡኝ እንደሚችሉ በደንብ አውቃለሁ። እነሱ እጅ ከመሞት ራስን መግደል ማንም የማያገኘው እድል ነው። ለማንኛውም ያን እድል አጣሁት። ኪሴ ውስጥ የነበሩት 3ቱ ኮዶች ጉዳይ ይበልጥ እያሳሰበኝ መጣ። በሆነ መንገድ ከኪሴ አውጥቼ መጣል አለብኝ ብዬ አሰብኩ። በሰንሰለት የታሰረውን እጄን ቀስ እያልኩ ወደ ደረቴ ከፍ ማድረግ ጀመርኩ። የእጆችን ጣቶች የሸሚዜ ክስ ጫፍ እንዳደረስኩ መኪናዋ ወደ ቤተ መንግስት ዋናው በር ታጥፋ ቆመች። ዘቦቹ ደህንነቶቹን ከለዩአቸው በኋላ በፍጥነት በሩን ከፍተው አስገቡን። ሸሚዜ ኪሴ ውስጥ የነበሩት ኮዶች በጣም ትናንሽ ወረቀቶች ከመሆናቸውም በላይ ደጋግሜ አጥፍቻቸዋለሁ። ስለዚህ ከስር ጥግ ላይ ተወሽቀው ስለነበር ጣቶቼ በምንም መንገድ ሊደርሱባቸው አልቻሉም። ከዚያም በላይ እጄን ከፍ ባደርግ አጠገቤ የነበረውን አፋኝ ትኩረት እንደምስብ ስለተረዳው ጥረቴን አቆምኩ። የገሃነም ግቢ። የቀድሞው የምኒልክ ቤተ መንግስት፣ በኋላ የደርግ ጽህፈት ቤት፣ የመንግስቱ ኃይለ ማርያም መኖሪያ ቤትና የደርጎቹ መሰብሰቢያ ነው። ግቢው እስር ቤትና መመርመሪያ መሆኑን ቀደም ብዬ ባውቅም እኔን እዚያ ይወስዱኛል ብዬ በፍጹም አልገመትኩም። ወደ 4 ኪሎ ሲወስዱኝ የጠበቅኩት ሁለተኛ ፖሊስ ጣቢያን ነበር። ልክ ደርግ ጽህፈት ቤት ስገባ የምጋፈጠው አስከፊ ሞት እንደሆነ በሚገባ አወቅኩት። ለማንኛውም ሞትንም ሆነ ከዚያ በፊት ስለሚመጣው ስቃይ ማሰብ አቁሜ ስለ ኮዶቹ ነበር የማስበው። ምክንያቱም ኮዶቹን ካገኙ ልጆቹን በቀላሉ ተገናኝተው ይይዟቸዋል። እነዚያ ኮዶች ደርጎች እጅ ከወደቁ ልጆቹን ለመያዝ ቀላል ነው። እኔ ጋር ያለው የኮድ ኮፒ ለልጆቹ ተልኳል። ኮዶቹ የመገናኛ ቦታውንና ሰዓቱን ይጠቅሳሉ። ስለዚህ ያባ የሚመስል ልጅ መደበው ኮዶቹን እየሰራ መገናኘት ነው። በቃ ኮፒው ለተላከላቸው ልጆች ወደ ቦታው እንዳይሄዱ ለማድረግ ጊዜው አጭር ነው። የኔን የመታሰር ወሬ በኤልያስ በኩል ቢታወቅም የሰራበት ለነበረው መዋቅር መልእክቱን በአጭር ጊዜ ውስጥ ማስተላለፍ አይችልም። ከልጁ ጋር ሰፈራችን አንድ ነው እንጂ አብረን አልሰራንም። ስለዚህ እውነተኛ ስሜን እንጂ የኮድ ስሜን አያውቅም። ስለዚህ ማን ተሰረ ብሎ ለማን ያስተላልፋል? እሱ ተወና ጸሐፊዬን እንኳን በዚህ ዕለት መታሰሬን ቢያውቅ የኮዶቹ ግልባጭ ለሶስቱ ልጆች ቀድሞ የደረሳቸው በመሆኑ እነሱን ማግኘትና በቅድሚያ ለማስጠንቀቅ የሚቻልበት ሁኔታ ጊዜ ፍጹም የጠበበ ብቻ ሳይሆን የማይቻል ነው። ስለዚህ ደህንነቶች በኮዱ መሰረት በተጠቀሰው ቦታና ደቂቃ ቢሄዱ ያለምንም ጥርጥር ሊያገኟቸው እንደሚችሉ አውቅ ነበር። ኮዶቹ ደህንነቶቹ እጅ መውደቅ የለባቸውም። የደርግ ጽህፈት ቤትን የውስጥ መንገድ ጨርሰን መኪናዋ ቆመች። አፋኞቼ ከመኪና በሚወርዱበት ቅጽበት እጄን ወደ ደረቴ የበለጠ አስጠግቼ የኪሴን ስር ወደ ላይ እየገፋ ሁለት ጣቶቼን የሸሚዜ ኪስ ጫፍ ላይ ለማድረስ ቻልኩ። ሆኖም ወረቀቶቹ ትንሽነት የተነሳ አሁንም ወደ ላይ ሊወጡልኝ አልቻሉም። ሁለተኛ ሙከራ ከማድረጌ በፊት ከመኪናው እንድወርድ ታዘዝኩ። በካቴና የታሰረውን እጄን ከደረቴ ላይ ሳላነሳ እየተንፏቀቅ ወደ በሩ ተጠጋው። ሁለት እግሬን ከመኪናው ውጭ ካደረግኩ በኋላ ያደናቀፈኝ በመምሰል ሆን ብዬ ለመውደቅ አሰብኩ። ሆኖም ደህንነቱ በሩን በጣም ተጠግቶ ስለነበር እላዩ ላይ ተከመርኩበት። ሁኔታዬ ግራም ያጋባ ነበር። ከመኪናው መውረድ የነበረብኝ እጆቼ ቢታሰሩን በሩን በመያዝ በመደገፍ ቀስ ብዬ ከተቀመጥኩበት በመነሳት መሆን ነበረበት። ፊት ለፊቴ ቆሞም የነበረው አፋኝ ያንን ነበር የሚጠብቀው። እጄን ሸሚዝ ኪሴ ላይ እንዳጣበቅኩ ነበር ደህንነቱ ላይ የወደቅኩበት። በሁኔታው የተናደደውና የተደናገጠው ደህንነት ማጅራቴን ይዞ በያዘው የሽጉጥ ሰደፍ ጆሮዬ ላይ መታኝ። ምንም እንኳ አመታቱ ሊጥለኝ አቅም ባይኖረውም ሆን ብዬ ተሽከርክሬ በሆዴ መሬት ላይ ተደፋው። የምንፈራፈር በመምሰል በፍጥሜ እንደ ተደፋው ኮዶቹን ከስር በመግፋት አወጣኋቸውና አፌ ውስጥ ከተቷቸው ሳላላምጥም ዋጥኳቸው። መዋጤንም ማመን አልቻልኩም። ዋጥካቸው? ዋጥዋት? ከዚያስ መዋጥ ነው? እንዴት እንደጣፈጡኝ ልነግርህ አልችልም። እዛው እወደቅኩበት። እኔን ጥለህ ልታመልጥ ነበር? ተነስ እያለ አፋኜ ረገጠኝ። فرحتون نو يمين ناقرونجي انتي تارجينو كزياج بي مابلتو يتنساو تصوص تجزي كرقاتي بوالا نبار ورقاتو تشو بقرور روي موردهاتشو نمار رقاقت نبار ابين بسدف يمتسان يقراجو روي چاف لايسر نبار تسانتقوال دمي يتنشي رقاق بانقاتي لايسي ورد تسامبين صوت نفساتن يادان دم سلونا يدمي مفسس وستين بدس تامو اللونجي يهمم سميتال تسامبانيم خدو تشون كاكيسي ساوتا አብሬ የጎተትኳቸው አንድ ቁም ነገር የሌለው ወረቀትና የመታወቂያ ደብተር መሬት ላይ ወድቀው ነበር። ደህንነቱ እነሱን ከመሬት አንስቶ እያዳፋ ወደ ምርመራ ክፍል ይዞ ሲሄድ ሁለቱ አፋኞች ደግሞ ወደ ሌላ አቅጣጫ ሄዱ። የምርመራ ክፍሉ ብዙም ያረዘመ ግራና ቀኝ ክፍሎች ያሉት መጠነኛ የባለ ኮሪዶር ህንጻ ነው። አፋኝ እኔን ከፊት አድርጎ በስተግራ ከሚገኙት አንዱ ክፍል ውስጥ ያስገባኝ በሩን ሲከፍት ባዶ ቢሮ ነው። አንገቱን በኮሪደሩ ግራና ቀኝ ወዲህ ወዲያ በማድረግ ጓድ መሰለ ጓድ ካሳሁን እያለ ተጣራ። የሚሰማው ሲያጣ ጠረጴዛው አጠገብ በነበረ የእንግዳ ወንበር ላይ ተቀመጥ ብሎኝ እንደገና እየተጣራ ሄደ። የቢሮ ወለል በወረቀት ተዝረክርቋል። ጠረጴዛውና ወንበሮቹም እንዲሁ ወረቀቶች ተከምሮባቸዋል። አብዛኛው የኢሃፓ ጋዜጦችና ከልጆች ላይ የተያዙ እቃዎች ናቸው። ከመቅጥበት ፖሊሰር ወሽቂያቸው የነበሩትን ወረቀቶች ስቢያወጣውና እግሬ ሰፋልኳቸው። ከዚያም በእግሬ እየገፋው ጠረጴዛው ስር አርቄ ገፋቸው። ከሚዚስተር የማቆርቆስ ስሜት ለተሰማኝ ቀሪ ወረቀቶች መኖራቸውን አረጋገጥ። እንደገና እነሱንም ለማውጣት ስሞክር የእግር ኮቴ ስለተሰማኝ ሙከራዬን ገጣው። ደህንነቱ ከመስተረጋ ተመልሶ መጣ። ያውልህ ይሄ ነው ያባው ብሎ እጁ ላይ የነበረውን መታወቂያዬንና ከመጽሐፍ ላይ ማስታወሻ የወሰድኩበትን አንድ መደስተኛ የስኩዌር ወረቀት ሰጣው። መሰለ መታወቂያውን አይቶ ከጨረሰ በኋላ ወረቀቱን ለማንበብ ሞከረ። ጽሑፉ በእንግሊዝኛ ስለነበር አልገባውም። ይሄው አንደበት ነው መሰለኝ ሳላስበው በሚዘገንን ሁኔታ በጥፊ አጮለኝ። አይኔን እንደጨፈንኩ ለደቂቃ ቆየው። ሰማይና ምድሩን ካዞረብኝ ጥፊ በኋላ እንደምንም አይኔን ገልጬ ወጥ መሰለን አየሁት። ቀላ ያለ ወንዳንድ ቆመና ያለውና መልከ መልካም ነው። ክንዶቹ በስፖርት ወይም ሰው በመግረፍ ከሚገባው በላይ ደንድነዋል። ፊቱ ያበራል። በተፈጥሮ ሳይሆን በምቾት እንደሆነ ወዙ ይመሰክራል። ክትፎ ጥሬ ስጋና ውስኪ የቀን ተቀን ቀለቡ ሳይሆን አይቀርም። ስለጠላኸው ነው ሰሞኑን መጣጣፋው። እስቲ አንድ ወር ብላና ሞክረው እንደነሱ ወዝፍ ጨፍ ይላል። ለማንኛውም ሙሸቴን አይደለም። ሌላ ቀን ከሌላው ግራፊ ከካሳውን ጋር ስለከተፈ ሲያወሩ ስለሰማዋቸው ነው። አፍኖ ያመጣኝ ደህንነት ደግሞ በተራው እጅን ፈጥቶኝ አንድ ጊዜ ከግድግዳ ጋር አጋጭቶኝ ካቴናውን ይዞ ወጣ። ለሌላ ተረኛ እስረኛ መሆኑ ነው። መሰለ ወንበሩ ላይ ቁጭልና አሁን ቶሎ በል ይዘን አጣባክ ነበይ ማውጣቱ ላይ ቀር የምትታውቀውን ዘርዝረህ ትነግረኛለህ አለና ወረቀት ላይ ስሜን የትምህርት ደረጃዬንና ቀበሌን እየጠየቀ አፈ። ደደብ ሳልለው አልቀረውም በወዴ ለነገሩ የምር ደደብ ነበር። እህስ አለኝ መሰለ ተሳስተው ሳይሆን አይቀርም ያዙኝ ምናልባት በስመ ሞክሼ እያስ እጄን ወደ ሆዴ ቀበቶዬ በመስደድ ቀሪዎቹን የፓርቲያችንን ጋዜጦች ለማውጣት ሞክራለሁ። ታሾፋለህ ኢህአፓ አይደለሁም ነው የምትለው? እኔ ኢህአፓ አይደለሁም ምንም የማውቀው ነገር የለም ገብርኤልን ሙራኤልን ሲያል ሰውነቴን ወደ ጠረጴዛው አስጠጋው። ጠረጴዛውን እየተከለልኩ ወረቀቶቹን ከቀበቶዬ ስር አውጥቼ እንደለመድኩት ለመጣል ሙከራ አደረኩ። ሆኖም በአንድ በኩል የሚጠይቀኝን መመለስ፣ በሌላ በኩል ደግሞ ወረቀቶቹን ድምፅ ሳላሰማ ከወዴ ስር ማላቀቅ አልተሳካልኝም። ሁሉን ነገር አላውቅም ስላልኩት ድንገት ብድግ ብሎ ጠረጴዛውን ዞሮ ወደ እኔ መጣ። ምንም ፋታ ሳይሰጠኝ ማጅራቴን ይዞ እያዳፋ ወደ መግረፊያ ክፍል ይዞኝ ገባ። እሱ ሲገፋኝ የምንገዳገድ እየመሰልኩ በጥቂቱም ቢሆን ወደ ላይ የሳብኩትን ወረቀት መልሼ ወደ ታች ወደ ሆዴ ስር ከተትኩት። የማሰቃያው ክፍል ስፋት ከነመሰለ ቢሮ ጋር ተመጣጣኝ ነው። በደም የተጨማለቁ ዱላዎች፣ እንጨቶችና ገመዶች፣ በደምና በትውከት የራሱና የተጠቀለሉ የጨርቅ ኳሶች፣ ቁርጥራጭ ጨርቆች፣ በርካታ የተለያዩ ወረቀቶች፣ የመግረፊያ አኮርባጆች፣ ጫማና ካልሲዎች ተበታትነዋል። ጥግ ላይ ሁለት ልጆች በሁለት የጠረጴዛ ጫፍ ላይ በተጋደመ አጠና ላይ ራሳቸው ወደ ታች እግራቸው ወደ ላይ ሆነው ታስረው ተንጠልጥለዋል። በምርመራ ቋንቋ ወፌላላ በመባል የሚታወቅ የአስተሳሰር አይነት ነው። ሁለቱም ልጆች ከሰዓታት በፊት ተገርፈው እዛው አንጠልጥለው ትተዋቸዋል ወይም ረስተዋቸዋል። እግራቸው ቀለሙን ቀይሮ አሸቦ መስሏል። ደምም ሆነ እርጠት አይታይበትም። ሆኖም ለማበድ እንደተዘጋጀ የቆዳቸው መቆጣት ምልክት ነው። የኔ መምጣት ለነሱ ያልታሰበ ድል ይመስለኛል። ገና እንደገባን መሰለ አራት ጠረጴዛዎች ላይ የተጋደሙትን አጠናዎች በየተራ በእጁ ሲገፋቸው ሁለቱም ልጆች በግማሽ ጭንቅላታቸውና በማጅራታቸው መሬት ላይ ወደቁ። ይህን ጊዜ ሌላው ገራፊ ካሳሁን የሚባለው መጣ። ይጮሃል፣ ይሳደባል። ምድረ አናርኪስት ደሞ ይሄ ማን ነው ብሎ እጄን ይዞ ደረቴን በመግፋት ከግድግዳ ጋር ሊያጋጨኝ ሲሞክር ጀርባዬ ቀድሞ ግድግዳውን ስለነካ ሳይሳካለት ቀረ። የታሰሩትን ልጆች ተረታተው ፈቷቸው። ክፍሉን ለቀው እንዲወጡ ሲነግሯቸው መራመድ አልቻሉም። በእርግጫ ቢቀጠቅጧቸውም መንቀሳቀስ አልቻሉም። ጓደኞችን አትረዳቸውም እንዴ? ከአንድ ጥፊ ጋር ነበር የታዘዝኩት። መጀመሪያ አንዱን ደግፌ ኮሪደሩ ላይ ካስቀመጥኩት በኋላ ሁለተኛውን ልረዳው ስመለስ በቀስታ እየተራመደ ከክፍሉ ለመውጣት እየሞከረ አገኘሁት። ልረዳው ስሞክር ተወው፣ ራሱ ይሄዳል ብሎ ካሳሁን አንባረቀ። እኔን ለመግረፍ የቸኮለ ይመስላል። መጀመሪያ ጫማዬን ከነካልሲ አስወለቀኝ። ከዚያም በፍጥነት መሬት ላይ አስተኝቶ እጄንና እግሬን ካሰረ በኋላ በመሃል አጠና አስገብቶ እንደ ቀላል ነገር ሁለት ጠረጴዛ ጫፍ ላይ አንጠለጠለኝ። እንደ ዶሮ ተዘቅዝቄ እያለሁ ማንነቱን ያልለየሁት ሌላ ሶስተኛ ሰው ገባ። ከሰውና መሰለ ደህና አድርጎ እንዲገርፈኝ ትዕዛዝ ከሰጡት በኋላ ክፍሉን ለቀው ወጡ። በደምና በትውከት የተጨማለቀ እንደ ኳስ ያለ ክብ ጨርቅ መንጋጋዬን አላቆ ከከተተ በኋላ ያለ ምንም ጥያቄ መግረፍ ጀመረ። ግርፊያው ዓላማ አለው አይመስልም። አታወጣም እያሉ መግረፍ ያባት ነው። ድምፁን አጥፍቶ የበላውና የጠጣውን ያህል ውስጥ እግሬ በአኮርባች ያለማቋረጥ ይቀጠቅጠኛል። የተቀጠረው ለመግረፍ ብቻ መሰለኝ። እየደጋገመ ሲመታኝ ከእግር ጥፍሬ እስከ ጸጉሬ ተሰማኝ። ህመሙ መጠን አልነበረውም። ጊዜ አንጻራዊ ነው ያለውን የአልበርት አንስታይን ህልየት በተግባር ለማየት አንዱ ማሳያ ሰዎች አቅም አልባ ሆነው ለስቃይ ሲደረጉ ነው። ያለምንም ማጋነን ከአንድ ሰዓት በላይ እንደተገረፍኩ ገምታለሁ። ሆኖም ሙሉ ቀን ነበር የመሰለኝ። አእምሮዬ سكاون مشكما تطوتيون ويم شنكالاتاتشن بتفترو ساقوكان لما لزر يميت تكام بتهواساتي نوروز بالاوكم انيقن ما السب اقوم ودما ترشاو الكوابي اقري خليلاو اكالي يتليا يهد قرفاتو آل السماع لي يزي مهيدونا قموال الزاو تولجي الزاو يادكو مسترين دنگت آفیو سیان برون یک رفتار کسیاو تادین به قسمت مولو بمولو راسین ماو جمعر کن گر آفیو یان ارکستن نا ایدمت نفسایو تام سیل یسم ماوز مسترین ودیو اندان تلت ترین کفلون لکو تاننا برون زگاو که گری دک یتن تلت تلکو بطی جی مگلس دلنیس چگر هونی تا از سکایی ይካውጭ ያለፉ በሄዱ ቁጥር ፍልጭ ድርግም ይያሉ የተለያየ ሐሳቦች መጥቶብኝ መጀመሪያ እናቴ ተዛለች ቀጥሎ አብራቸው የምሰራቸው ልጆች በተረጋጋሚ ታዩኝ ቆይቼ በከበትሬሰር የወሸኩት ጋዜጣ ተዛለኝ ከዚያም እንዴት እንደተያዝኩም ማሰብ ጀመርኩ በከተታ ወደ ቤቴ መግባት ሲገባኝ አስፋልት ዳር ካገኘኋቸው ልጆች ጋር መቆም እንዳልነበረብኝ ታወቀኝ። አድርጌው የማላቀውን ነገር በማድረጌ ጸጸቱ ሊገለኝ ደረሰ። ማን ተቆመብኝ? በተናጠል እንዳገኛቸው የተደረጉት አንጃዎች ከሆኑስ የትኛው? ሊጠቁሙብኝ ይችላሉ የምላቸውን ሰዎች እያሰብ ቆየው። ይህን ሁሉ ማሰቤ ህመሙ እንዳይሰማኝ አስተዋጽኦ ሳያደርግ አይቀርም። በኮሪደር ላይ ቀደም ብዬ እሰማው የነበረው የሰው ኮቴና ድምፅ ጠፍቷል። ጊዜው ለምን እንደማይሄድ ገረመኝ። እግሬን በጭራሽ አይሰማኝም። እንደውም አካሌ ላይ መኖሩን ተጠራጥሬያለሁ። ያ ደንደሳም ገራፊ ቆርጦ የወሰደው ነው የመሰለኝ። ከፍተኛው ህመም የሚሰማኝ የታሰርኩበትና የተንጠለጠልኩበት እጅ ላይ ነበር። ተገንጥሎ በበረረ ብዬ ተመኘው። ሐሳቤ ወደ ሌላ ሲሄድ ህመሙ ይተወኛል። አያልፍ የለ እንዲሉ ያ ሁሉ ሰዓት አልፎ ለዴ ከዘመናት በኋላ የሰው ድምፅና የእግር ኮቴ ከኮሪደሩ አካባቢ መስማት ጀመሩ። ቀስ በቀስ እንደ መኪና መንገድ ዳር አካባቢው በሰው ድምፅ ተሞላ። አንዱ አንዱን ይጠራል፣ ሌላው ይስቃል፣ ቀሪው ይህን አቀብለኝ ሲል ሌላው ተወው ይላል። ምሳ በልተው እንደመጡ ገባኝ። ብቻዬን ተንጠልጥዬ ቆየሁት። ቢያንስ አንድ ሰዓት ነው ማለት ነው። አንድ ሰዓት ተኩል በግርፋት አንጠልጥለው ጥለውኝ የሄዱት ደግሞ አንድ ሰዓት ሲሆን በጠቅላላው ሁለት ሰዓት ተኩል ሳይሆን አይቀርም። በስማም አልኩ ለራሴ። ትንሣኤ እዚያው ላይ ቢያቆምልኝ ደስ ይለኝ ነበር። እሱ ግን ቀጠለ። ወጣትነት ጥሩ ነው ያለው ለራሴ ስብሐት ነው መሰለኝ። አዎ ወጣትነት ጥሩ ነው። ሆኖም የወጣት ልብ አምላክን ለማመስገን ንፍገት ስላለበት እኔ መጥፎ ነው ላለው። 30 ደቂቃ ባልሞላ ጊዜው እግዚአብሔር አራት አምራቶችን ሰጥቶልኛል። በመጀመሪያ ያፈኑኝ ደህንነቶች ከሰፈሬ ጀምሮ ምርመራ ቢሮ እስኪያስገቡኝ ድረስ አልፈተሹኝም። ይህ ያልተለመደ የደህንነቶች አሰራር ነው። ሁለተኛ ራሴን ልገል ስፈልግ አምላክ የመኪናውን ፍጥነት አስቀንሶ አትሞትም አለኝ። ሶስተኛ የሶስቱን ልጆች ኮድ ለጠላት አሳልፈ አትስጥ ብዬ ጸሎት ሳላደርግ ተአምራዊ አጋጣሚ በማዘጋጀት አምላክ ያስታብኝ ሞላልኝ። አራተኛ ቀሪዎቹ መረጃዎች እንዳይያዙብኝ እርዳኝ ብዬ እግዚአብሔርን አለመንኩም። ያም ሆኖ አምላክ ጠላቶችን ካጠገቤ ዞር በማድረግ ጊዜ ሰጠኝና ዋናውንና ትልቁን መረጃ ሊሆናቸው ይችል የነበረውን የድርጅቱን የውስጥ ፋይል ጠረጴዛ ስር አርቄ እንድጥል አደረገኝ። ታዲያ ይህ የአምላክ ሥራ አይደለም? ምስጋናስ አይገባውም ነበር? ሆኖም ለአምላክ ምስጋና መስጠት ንፉግ የሆነው የወጣት ልብ ምስጋና እንዳደርስ አላደረገኝም። ያው ማርክሲስቶች እግዚአብሔር የለም ትሉ አልነበረም? እንዴት አርጎ እግዚአብሔር ስማፈ ላይ ይመጣል? አሁን እሱን ተ ስለው ከት ብሎ ስቆ ወሬኛ ነህ ብሎ ወሬውን ቀጠለ። እኛ እግዚአብሔር የለም ለማለት ጊዜም አልነበረንም። እንኳን ደረሳችሁ ብለንም አናውቅም። ደሞ ደረሳችሁ ምን ማለት ነው? ረስተው ነው ወይስ አታውቅም? ድርቅ፣ የሶማሌን ጦርነትና ኢሃፓን ካሸነፈ በኋላ በባላት ቀን በመገናኛ ብዙሃን እንኳን ደረሳችሁ ነበር የሚያስብለው። የቀን መቁጠሪያ ላይ ሁሉ እንደዚያው ነበር የሚጻፈው። ሙስሊም ካድሬዎቻቸው ተደብቀው ነው የሚሰግዱት። ኦርቶዶክሶቹ ደግሞ ተደብቀው ነው ቤተክርስቲያን የሚሳለሙት። ልጆቻቸውንም ክርስትና እንዳታስነሱ ተብለው ታዘው ነበር። ይህንን ሰምቼ አላውቅም በል ደግሞ። ለማንኛውም እኛ ታችኞቹ የኢህአፓ ልጆች እዚህ ውስጥ የለንበትም። ያለቆቻችንን እግዚአብሔር ይወቀው። ማርክስ አዳልጦት ነው መሰለኝ ሃይማኖት ህብረተሰብን የሚያደነዝዝ እጽ ነው ያለው። ሃይማኖት በጥቂት ወራትና አመት ውስጥ እንደ ወተት ጥርስ የሚረግፍ ነገር አይደለም። ወደንም ጠላንም ሰው መንፈሳዊ ፍጡር ነው። ስለ ሃይማኖት ግድ ባይኖርህም ከመንፈሳዊነት አታመልጥም። እሺ፣ ግን አምላክ ከዚህ ማዕት እንዲያወጣህ ለምን አልጸለይክም? በመጨረሻማ ስቃዩ ሲበዛብኝ ነው መሰል እግዚአብሔር ትዝ አለኝ። ለመጀመሪያ ጊዜ ጸለይኩ። ከዚያ ስቃይ አውጣኝ ብዬ እንዳይመስልህ እባክህ ሕይወቴን በፍጥነት ውሰዳት ብዬ ነው። ልመናዬና ጸሎቴ ግን ሳይዘገይ አልቀረም። አምላክ ስላልሰማኝ ነፍሴን አልወሰዳትም። በነፍስ ውጭ በነፍስ ግቢ ስቃይ ውስጥ ለምን ያህል ሰዓት እንደቆየሁ በትክክል ሳላውቅ የነበርኩበት ክፍል ተከፈተ። አንቺ አባ አለሽ? ገራፊዬ ነበር። መልስ አልሰጠሁትም። ለነገሩ ልናገር ብልም አልችልም። ጨርቆን ካፌ ያወጣልኝ ከመሄዱ በፊት ቢሆንም አፌ ደርቆ ተጣብቋል። ያን ካለ በኋላ የተንጠለጠልኩበትን አጠና በእጁ ገፍቶ ጣለው። በማጅራቴ መሬት ላይ ስወድቅ በፍጥነት ፈታኝ። እንደ ሽባ ተጥመልምዬ ቀረው። እጄንም እግሬንም ማዘዝ አቃተኝ። ቀበቶዬ ስር ወሽቄው የነበረው ወረቀት ትዝ ሲለኝ ግን ህመሙ ተወኝ። ተነስ ተነስ፣ ለዚሁ አቅምሽ ነው ኢህአፓ የሆንሽው አለና ከማጅራቴ ሸሚዜን ይዞ ወደ ላይ ሲጎትተኝ ሸሚዜ ከቀበቶዬ ሸልኮ ወጣ። ይህን ጊዜ የፈራሁት ደረሰ። የዴሞክራሲ ሁለት ሶስት ጋዜጦች መሬት ላይ ዱብ አሉ። እንዴ አለና ከመሬት አንስቶ አገላብጦ አያቸው። ማንበብ አይችል ይሆን? ብዙ አልገረመውም። እኔ ግን አለመገረሙ ገርሞኛል። ጋዜጦቹ አገር የሚያውቃቸው የኢህአፓ ልሳን ናቸው። ያዛልና ብብቴ ስር ወሸቃቸው። ከዚያም መሬት ለመሬት እንደ ጆንያ እየጎተተ ከክፍሉ አስወጣኝ። ጓድ መሰለ እያለ ሲጣራ በአጋጣሚ መሰለ ሳይሆን ካሳሁን ከአንዱ ጥግ ወደ ኮሪዶሩ መሃል መጣ። ምን ፈልገህ ነው አለና እኔን ሲያይ፣ የአናርኪስት እስካሁን እዚህ ነበር እንዴ አለው። አናርኪስት ምን ማለት ነው ቢባል እርግጠኛ ነኝ ያው ኢህአፓ ነዋ እንደሚል አልጠራጠርም። ይሄ ጆማ የሰው ዶማ። ረስቻት ለምሳ ሄጄ ነው አለ አሁን ስሙን የረሳሁት ገራፌ። ነገ ትደግመዋለህ፣ አሁን ሌሎች አናርኪስቶች መጥተዋል በማለት ከሳውን እየተቻኮለ ወደ ቢሮው ገባ። ገራፌ እዛው ኮሪደር ላይ እንደቆምኩ ትቶኝ መሰለን ፍለጋ ነው መሰል ወደ ሌላ ቢሮ ሄደ። ብቻዬን ቀረው። እብብቴ ስር ጋዜጣው እንደተወሸቀ ነው። እንደምንም ብዬ እጄን ባንቀሳቀስ እግሬስ ይወድቃል። ሆኖም በኮሪደሩ ላይ የሚመላለስ በርካታ ሰው ስለነበር አንዱ ያኛል። እንዴት እንደማደርግ እያሰብኩ ይያለ አይኑን የሚያወራጥ አጥርና ተቆርጦ ያለ ወጣት ቢጤ የሆኑ ፋይሎች ይዞ በኮሪደሩ ላይ ሲያልፋየኝ ከላይ እስከታች ደጋግሞ ገላመጠኝ። አልፎይ ሊሄድነው ስል ሳላስበው በጥፊ አላሰኝ። ከዚያ ምንም እንዳልተፈጠረ አልፎኝ ሄደ። ከዚያ በኋላ ባጠገቤ የሚያልፉትን ጭራቆች ሁሉ በጥንቃቄ ማየት ጀመርኩ። አንዱ በጣም ተጠግቶኝ ባጠገቤ ሲያልፍ ሊመታኝ ነው ብዬ ሲሸማቀቅ አይቶ ቆም አለና ጭንቅላቴን ከግድግዳው ጋር አጋጭቶኝ አለፈ። ወዲያው ግብቴ ስር የነበረው ወረቀት በተጠመለመለው ሌላኛው እጅ አውጥቼ ሆዴ ውስጥ ለመክተት ስሞክር አቃተኝ። ምንም ሳላደርግ መሰለ መጣብኝ። አንገቴንና ወገቤን አጉብቼ ሰውነቴን በማጨማደድ ወረቀቱን ለመሸፈን ሞከርኩ። እስካሁን እዚህ ነህ እንዴ? አለኝና መልስ ሳልሰጠው ቢሮው ገባ። ትንሽ ወረቀት ይዞ ተመለሰና ኮሪደር ውስጥ ይንጎራደድ ለነበር ወታደር እስር ቤት ይዞኝ እንዲሄድ ነግሮት በዛው ወደ ሌላ ህንፃ አቀና። ወታደሩ ከጎኔ በመሆን አልፎ አልፎ እየደገፈኝ ይዞኝ ሄደ። የኮርኮንቹን መንገድ ትንሽ እንደሄድን ብብቴ ስር የነበረውን ጋዜጣ አየብኝ። ምንድነው ይሄ? አለና ምንጭቆ ወሰደብኝ። ያዝ ብሎኝ ነው አልኩት። ጓድ መሰለ ነው ወይስ ካሳውን የኢሃፓን ወረቀት እስር ቤት ወስደ በስን ያለ? ወይ ጉድ! ይህ ደግሞ ኮሚቴ ኢሃፓ ነው አለና አንባርቆ ወረቀቱን መግለጽ ጀመረ። እሱ እያነበበ እኔ በስቃይ እያነከስ ጉዟችንን ቀጠል። 3 ደቂቃ የማይፈጀውን የኮረኮንች መንገድ የሶስት ሰዓት ያህል ረዝሞብኝ በመከራ ደረስኩ። ወታደሩ በሩ ላይ ለነበረው ዘብ ካስረከበኝ በኋላ የዲሞክራሲያን ጋዜጦች በእጁ እያወዛወዘ ተመለሰ። ዘቡ ቀበቶዬን አስፈትቶ ኪሴ ውስጥ ያገኘውን ሁሉ ከወሰደ በኋላ በድንጋይ የተሰራው እስር ቤት አስገባኝ። ክፍሉ ጨለማ ነው። ዘቡ የብረቱን በር ከመዝጋቱ በፊት በሩ አጠገብ ግድግዳውን በጀርባዬ ተደግፌ እየተንሸራተፍ እንዘጭ አልኩ። አይኔ ጨለማውን ሲለምድ ባዶ የሲሚንቶ ወለል ላይ ተበታትነው የተቀመጡ በርካታ ልጆች አየሁ። የተወሰኑት ተኮራምተው ተኝተዋል። በበሩ አናት ላይ በነበረው ፍርግርግ ብረት የሚገባ ብርሃን ብቻ ስለሆነ አይኔ በደንብ አጣርቶ እስኪያይ ድረስ ጥቂት ቆየሁ። መሬት ላይ ከተቀመጡት መካከል አንድ ረዘም ያለ ልጅ በጣም እያነከሰ ወደ እኔ ቀረብ አለ። ወደ ጠጉን ብሎ ደግፎ አስነሳኝ። ተቀምጦበት ወደ ነበረበት አካባቢም ወስዶ አስቀመጠኝ። እንዴት ነህ? አይዞህ፣ በጣም ጎዱህ እያለ መልካም ቃላት ሲያሽጎደጎድብኝ ድምፁን የማውቀው መሰለኝና ቀና ብዬ አየሁት። አይኔን ማመን አቃተኝ። የማውቀው የምሽዋለኪያ ልጅ ነው፣ ሰለሞን የሚባል የድርጅታችን አባል። ህመሙ ለቆኝ ደስታ ወረረኝ። ለረጅም ዓመት የዱር አውሬዎች ሲያሳድዱኝ ቆይተው በመጨረሻ የሰው ዘር ያገኘው ያህል ተሰማኝ። ለዚያውም የማውቀው ሰው። ሰለሞን ረጅም፣ ጥቁር ብቻ ቀላ ያለ መልከ መልካምና ቀጠን ያለ ልጅ ነው። ከሰለሞን ጋር በጣም ለአጭር ጊዜ ለድርጅት ስራ ተገናኝተን የሰራን ይመስለኛል። ሆኖም የምንተዋወቀው ቀደም ብለን ትምህርት ቤት ነበር። የታሰረው ከጥቂት ቀናት በፊት እንደሆነ ነገረኝ። አይኔ ቀስ በቀስ ጨለማውን አሸንፎ ሁሉንም ማየት ቻለ። ሰለሞን ክፉኛ ተገርፏል። እግሩ ከላይም ከታችም ቆስሏል። በምን አቅሙ ከበሩ ስር ደግፎ እንዳንቀሳቀሰኝ ገረመኝ። እንዲረዳኝ ያሰብኩት ከኔ የተሻለ ነው በሚል ነበር። ቆይቼ ግን በራሴ መልፈስፈስ አፈርኩ። የጸጸት ስሜት ለበለበኝ። ልክ እንደ ሰለሞን ሌሎችም ልጆች ክፉኛ ተጎድተዋል። የሁሉም እጅ ቆስሏል፣ አይንና አፍንጫቸውም አባብቷል። ያንዳንዶቹ የእግር ጥፍር ተነቃቅሏል፣ ያንድ ሁለቱ እግር ደግሞ ተተልትሏል። የሌላኛው የውስጥ እግር ስጋ ተቦጭቆ ተንጠልጥሏል። ያንድ ልጅ ባቱ ተሰንጥቋል። ያልተገረፈና ያልቆሰለ አንድም ልጅ አልነበረም። የዱር አውሬ ቦጫጭቆ ጥሏቸው የሄደ ነበር የሚመስሉት። የሰፈሬ ልጆች ሰፈሬ ልጆች የጥንቱ መንደሬ ፍቴ ድቅን ሲሉ ባዲስ መጥተው ዛሬ ዘበርጋሱ ከበን የምንጫወተው ሰቀቀን ሆነብኝ ሁሉንም ሳስበው ዳቦን ሰንጥቆ በዘይት በስኳር ሲሰጠን ዘበርጋ ስንላክ ሩጫው ነበረ ከሱ ጋር ዋጋው በጣም ትንሽ መጣይ ነው ላቅማችን ከበየ ጨዋታ ከተራረፈችን አስከን ደስተንበት ግማሹን በልተነው ግማሹን ለታችን ወደ ቤት ስንሄድ ይዘን በቲሳችን ለጉድ ነበር ያኔ መተሳሰባችን ተሻምተን መብላቱ ድብብቆሽ ሳይኖር አንተ ትብስ ብለን ኖረናል በፍቅር ለኔም ሚሉት ጉዳይ ለራስ የሸሸጉት ምንም ነገር አይኖር የሚደባብቁት ሁሉም በጋራ ነው ለጋራ ለሁሉ ቢመጣ ከለቻ ቢመጣ በኃይሉ ከጃለታ ንፍሮ ካፍራደው ሽምብራ ከሃጎስ ጥብኛ ተሰጥቶን በተራ ያለው ተሰብስቦ ሲሄድ በየቤቱ ሁሉም በልቶ ጠግቦ ያነበር ልጅነት ያነበር ትዝታ ጊዜ የማይሽረው የሰፈር ጨዋታ ይሄማ ጉልባህል ተሆኖ ነው ወይ የተዘመተበት በሰፈሩ ላይ የቱ ነው ጥፋቱ? እንዳይኖር የሆነው ሰው በፍላጎቱ የገል ከርስ ብሶ ነጥቆ ሰው መብላት መፋቀር መዋደድ ተንቆ አንድነት በየቤቱ ገብቶ ችጋርና ደዌ ሲፈተን ማንነት ሲፈተን ህላዌ ከበሮ ጠፍሮ ዝላይ ወደ ሰማይ ጉሮ ወሸባይ ማን ወዳቂ ማንጣይ ጥቂቱ ተደሳች አብዛኛው አዛኝ ማን አረገው ጥጋብ ፍርሃትን ፈታኝ እኒያ የጥንቶቹ ቢያረጁም ቢሞቱም ማጥማቸው ይዋጋል ከቶ አይሆንም ምቹ የግለኞች ሲሳይ ሌባን ማሰንበቻ ምንደኛ ለቅላቂ የሰው መዛበቻ አይሆኑም በጭራሽ የሰፈሬ ልጆች አላስተማሩንም የዚያን ጊዜው ሰዎች ሽማግሌን ማሰር ወጣትን መጨፍጨፍ ወዴትም አያደርስ ይተካል በስሩ ምትኮ ነው የሚደርስ ስለዚህም የጃለታ ንፍሮ ያፍራደው ሽምብራ የአጎስ ጥብኛ ተካፍሎ መብላቱ ዳግም ሊያንሰራራ ታድሷል ብሂሉ አለ መሰረቱ እንዲከበር ሰው እንዲከበር ቤቱ ጠቅላላ ፕሮግራማችን በዚህ ተጠናቀቀን። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ። Thank you.